ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በመጪዎቹ 6 ወራት በኢትዮጵያ የነፍስ አድን እርዳታ ለማቅረብ 1 ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግስታት ድርጅት አስታወቀ።
First of all, to put the humanitarian situation
አንዱ አላማችን በኢትዮጵያ ያለው የሰብአዊ እርዳታ ፍላጎት ሁኔታ ዓለም አቀፍ ትኩረት እንዲያገኝ ማድረግ ነው። በኢትዮጵያ 4.5 ሚሊዮን ተፈናቃዮችን ጨምሮ 21 ሚሊዮን እርዳታ ፈላጊዎች እንዳሉ መታወቅ አለበት።
በተመድ የሰብአዊ እርዳታ ማስተባበሪያ ቢሮ ወይም በመጻሩ ተመድ ኦቻ የቃል አቀባይ የሆኑት ጀንስ ክላርክን ነበር የሰማችሁት። ይህንንና ሌሎችንም የሀገር ውስጥና የውጭ ሀገር ዘገባዎች ይዘን መጥተናል። ረቡዕ ሚያዝያ 9 2016 ዓመተ ምህረት ክብራትና ክብራን እንደምናመሻችሁ ሳስተናግዳችሁ የማምሻው እንግዶሌ ነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። ለዜናው ደረጀ ደስታ በስቱዲዮ ይገኛል። ስርጭቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብራችሁን ትቆዩ ይጋበዝኩ። አሁን ወደ ዓለም ዜናው።
ጤና ይስጥልን አድማጮች፣ በድጋሚ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በሰሜን ጎንደር ዞን ዳባት ወረዳ ለሁለት ሳምንታት ታግቶ የቆየውና ለማስለቀቂያ 400 ሺህ ብር የተጠየቀበት ኤርትራዊው ህፃን ትናንት ማምሻውን መለቀቁን ወላጅ አባቱ አቶ መሐመድ ኡስማን ለአሜሪካ ድምጽ አረጋግጠዋል። በአማራ ክልል ሰሜን ጎንደር ዞን ዳባት ወረዳ የጭላ ቀበሌ በተቋቋመው የዓለም ዋጭ የስደተኞች መጠለያ ጣቢያ የሚኖሩት ኤርትራዊው ስደተኛ አቶ መሐመድ ኡስማን ልጃቸው አማን መሐመድ የታገተው ባለፈው መጋቢት 26/2016 ዓመተ ምህረት እንደነበር በትናንትናው የዜና ሽፋናችን መናገራቸው ይታወሳል። አማን መሐመድ በመጠለያ ጣቢያው አቅራቢያ ከመገኘው የዳባት ትምህርት ቤት ከቀኑ 10 ሰዓት ላይ በመመለስ ላይ ይያለ ባልታወቁ ሰዎች ታግቶ መወሰዱን አባቱ ተናግረው አጋቾቹ እየደወሉ ለማስለቀቂያ 400 ሺህ ብር እንዲከፍሉ ሲጠይቋቸው እንደነበር ገልጸዋል። የተጠየቀውን ገንዘብ ለማሰባሰብ በልመና ላይ ተሰማርተው እንደነበር የጠቀሱት አቶ መሐመድ ኡስማን ትናንት ማምሻውን ግን አጋቾቹ 200 ሺህ ብር ተቀብለው ልጁን እንደለቀቁት ለአሜሪካ ድምጽ ተናግረዋል። ዩናይትድ ስቴትስ 4 የቀድሞ የማላዊ መንግስት ባለስልጣናት በከፍተኛ ሙስና ውስጥ በመሳተፋቸው ወደ አገሯ እንዳይገቡ ከልክላለች ሲል የውጭ ጉዳይ ሚኒስቴር ዛሬ ረቡዕ አስታወቀ። 4ቱ ባለስልጣናት መንግስታዊውን የፖሊስ ተቋም የሥራ ኮንትራክት ውል አሳልፎ ለመስጠት ከግል ንግድ ድርጅቶች ባለቤት ጉቦና ሌሎች ዋጋ የሚያወጡ መደለያዎችን በመቀበል የተሰጣቸውን የህዝብ ስልጣን አላግባብ ተጠቅመዋል ሲል የሚኒስቴሩ መግለጫ አመልክቷል። ዩናይትድ ስቴትስ ለሙስና የተጋለጡ ባለስልጣኖችን ተጠያቂነት በማስተዋወቅ በመንግስት ግዢ ሂደቶች ውስጥ ግልጽነትና ታማኝነት እንዲኖር በማበረታታት ፍትሃዊና የበለጸገ አገር ለማምጣት ከሚሰሩት የማላዊ ዜጎች ጋር ተቆማለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቴው ሚለር በመግለጫቸው አስታውቀዋል። የማላዊው ፕሬዝዳንት ላዛሩስ ቻኩዌራ ከቅርብ ዓመታት ወዲህ በሙስና ላይ ዘመቻ ከፍተዋል። እንደ አውሮፓ አቆጣጠር በጥር ወር 2022 የሙስና ወንጀል ክስ በተመሰረተባቸው 3 ሚኒስትሮች ሳቢያ የአገሪቱን ካቢኔ በሙሉ በትነዋል። በዚያው ዓመት መገባደጃ ላይ የማላዊ ጸረ ሙስና ቢሮ የአገሪቱ ምክትል ፕሬዝዳንት ሳሎስ ክላውስ ቺልማን በሌብነት ከሶ አስሯል። የጸረ ሙስና ቡድኑ በአገሪቱ የመንግስት ግዢ ስርዓት ኮንትራክት አሰጣጥ ላይ ተጽዕኖ በማድረግ የመንግስትን ሀብት ዘርፈዋል ያላቸውን የማላዊ መንግስት ባለስልጣናትን ሲመረምር ቆይቷል። የዩክሬን ባለስልጣናት ሰሜናዊቷ ቼርኒሂቭ ከተማ በሩሲያ ሚሳኤል ጥቃት መመታቷን ዛሬ ረቡዕ አስታወቁ። የቼርኒሂቭ ከንቲባ አሌክዛንደር ሎማኮ በጥቃቱ ቢያንስ 16 ሰዎች ሲገደሉ 18 ሰዎች ቆስለዋል ሲሉ በማህበራዊ ሚዲያው መድረክ ቴሌግራም አስታውቀዋል። የክልሉ ርዕሰ መስተዳድር ይቼዝላቭ ቻውስ እንደተናገሩት በመሃል ከተማው አቅራቢያ የሚገኙ አካባቢዎች በበርካታ ሚሳኤሎች ተመተዋል። በሌላም በኩል የሩሲያ መከላከያ ሚኒስቴር ሞርዶቪያ ላይ የዩክሬን ሰው አልባ አውሮፕላን ወይም ድሮን መደምሰሱን ዛሬ ረቡዕ አስታውቋል። ዘለንስኪ ሁኔታው በቅርብ ቀናት ውስጥ እስራኤልን ከኢራን ሰው አልባ አውሮፕላኖችና ከሚሳኤል ጥቃቶች ለመከላከል ከሚደረገው ሁለገብ ጥረት ጋር አነጻጽረዋል። ዩክሬን በቂ የአየር መከላከያ መሳሪያዎችን ብታገኝና ዓለም የሩሲያ ሽብርተኝነትን ለመከላከል ያለው ቁርጠኝነት በቂ ቢሆን ኖሮ ይህ አይከሰትም ነበር ያሉት ዘለንስኪ አሸባሪዎች ህይወትን ሊያጠፉ የሚችሉት ሽብርን ለማስቆምና ህይወትን የሚያድኑትን በመጀመሪያ ሲያስፈራሩ ብቻ ነው። ውሳኔው አስፈላጊ ነው፣ ድጋፍ አስፈላጊ ነው ብለዋል። በኢንዱስትሪ ከበለጸጉት የቡድን 7 አገራት አቻዎቻቸው ጋር ጣሊያን ውስጥ በሚደረገው ስብሰባ የተሳተፉ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቻይና ለሩሲያ መከላከያ ኢንዱስትሪ የምታደርገውን ድጋፍ በተመለከተ የአሜሪካ ስጋት አንስተው እንደሚወያዩ የውጭ ጉዳይ ሚኒስትራቸው ገልጸዋል። ዩናይትድ ስቴትስ ጉዳዩ ያሳሰባትና ከቻይና ጋር ስትነጋገርበት የቆየች መሆኑን ቃል አቀባዩ ተናግረዋል። የውጭ ጉዳይ ሚኒስትሩ ብሊንከን በመጪዎቹ ሳምንታት ወደ ቻይና ለመጓዝ እቅድ አላቸው ያሉት ቃል አቀባዩ ጉዳዩን ያነሱታል ተብሎ የሚጠበቅ ነው ሲሉም አክለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኒውዮርክ በመቶ ሺዎች የሚቆጠሩ ጥቁር ስደተኞች በከተማው መጠለያ ስርዓትና በስደተኞች ድጋፍ ሰጪ አገልግሎቶች ውስጥ ዘር፣ ሃይማኖትና ቋንቋ ልዩነቶችን አስመልክቶ ስለተነሱ ጥያቄዎች ምላሽ ይሰጥበታል ከተባለው ከኒውዮርክ ከተማ ምክር ቤት አዳራሽ ትላንት ማክሰኞ ታድመዋል። የከተማው ምክር ቤት የከተማ አገልግሎትን በሚጠቀሙ ስደተኞች ላይ የመረጃ አሰባሰብን ለማሻሻልና የፌዴራል መንግስት የኢሚግሬሽን ማመልከቻ ክፍያዎችን እንዲተው ወይም እንዲከፍል የሚያሳስብ የውሳኔ ሐሳብ አቅርቧል። የከተማው ምክር ቤት አባላት ጥቁሮች ስደተኞች በብዛት ከመጠለያ እንደሚመለሱ፣ በአፍ መፍቻ ቋንቋቸው እርዳታ እንደማያገኙና ከሌሎች በተለየ ለሃይማኖታዊ አምልኮ የጸሎት ስፍራ ማግኘት እንደሚቸገሩ የከተማው ባለስልጣናት ራሳቸው ያመኗቸው አንዳንድ መረጃዎች እንዳሏቸው ተናግረዋል። ተጨማሪ መረጃዎች እንዲቀርቡላቸውም ጠይቀዋል። ድምጻቸውን ለማሰማት በቦታው ላይ የነበሩ አንዳንድ ስደተኞች የሥራና የመኖሪያ ቤት መረጃዎችን እንደሚሹ የተነገረ ሲሆን ብዙዎቹ በከተማው አስተዳደር የሚመራ የጤና መድህን ማግኘት እንደሚችሉ እንደማያውቁ ተጠቅሷል። የፕሬዝዳንት ጆ ባይደን አስተዳደር የኢሚግሬሽን ፎይታና የሥራ ፍቃድ ብቁነትን የሰጠው ከተወሰኑ አገራት ለመጡ ስደተኞች ብቻ መሆኑን ተመልክቷል። የሚያንማር ወታደራዊ መንግስት በእስር ላይ የሚገኙት የቀድሞ መሪ አውን ሳን ሱኪ በተነሳው የሙቀት ማዕበል ሳቢያ ከእስር ቤት ወደ ቤት የቁም እስረኝነት መዛወራቸውን አስታወቀ። አውን ሳን ሱኪ እና የተወገደው መንግስታቸው የቀድሞ ፕሬዝዳንት ዊን ሚንት ከሙቀቱ ማዕበል የተነሳ ከእስር ቤቱ ከተዛወሩ አዛውንቶችና አቅመ ደካሞች መካከል መሆናቸውን ለውጭ መገናኛ ብዙሃን ትናንት ማክሰኞ መግለጫ የሰጡት የወታደራዊ ቃል አቀባይ ተናግረዋል። ደጋፊዎቻቸውና የመብት ድርጅቶች ለፖለቲካ ሲባል የተፈበረኩ ናቸው በሚሏቸው በተለያዩ ወንጀሎች 27 ዓመት ተፈርዶባቸው ሳን ሱኪ በሚያንማር ዋና ከተማ ኔፕታ ውስጥ እስራት ላይ ይገኛሉ። 8 ዓመት የተፈረደባቸው የቀድሞ ፕሬዝዳንት ዊን ሚንት የታሰሩት በሚያንማር ባጎ ክፍለ ግዛት ታውንግ ውስጥ ነው። ወታደራዊ መንግስት በዚህ ሳምንት በሚያንማር የሚከበረውን አዲስ ዓመት ምክንያት በማድረግ ዛሬ ረቡዕ ከ3000 በላይ ለሚሆኑ እስረኞች ምህረት ሰጥቷል። በመጨረሻም ቲክቶክ አዲሱ መተግበሪያው ቲክቶክ ላይት በፈረንሳይና ስፔን አገልግሎት ላይ መዋል ከጀመረ በኋላ ህጻናትና ተጠቃሚዎች የአእምሮ ጤንነት ላይ ሊያስከትል ስለሚችለው አደጋ ቁጥጥርና ጥንቃቄ ያለውን ግምገማ ለማቅረብ 24 ሰዓት አለው ሲል የአውሮፓ ኮሚሽን ዛሬ ረቡዕ አስታወቀ። ከዋናው ቲክቶክ መተግበሪያ አንሶ የወጣው የቲክቶክ መተግበሪያ ተጠቃሚዎች ተከፍሏቸው የቪዲዮ ምስሎችን እንዲመለከቱ በማድረግ በሚያስቆጥሯቸው ነጥቦች የመግዛት አቅምና ዋጋ ያላቸውን የስጦታ ካርዶች የሚሸልም ነው። በመተግበሪያው ተሳታፊ ለመሆን ተጠቃሚዎች ቢያንስ እድሜያቸው ከ18 ዓመት በላይ መሆን ይኖርባቸዋል። ሽልማቱን ለማግኘት በቀን እስከ 1.06 ዶላር የሚደርስ ሽልማት ለማግኘት በየቀኑ 1 ሰዓት ድረስ ቪዲዮውን መመልከት ይችላሉ። ቲክቶክ ያወጣው አዲሱ ቀላል ተሳትፎና ሽልማት መተግበሪያ ለአካለ መጠን ያልደረሱ ህጻናትን ስለመጠበቅ እንዲሁም በተጠቃሚዎች ያምሮ ጤና ላይ በተለይም ሱስ አስያዥ ባህሪያትን ከመናሳሳት ጋር ተያይዞ ሊያመጣ የሚችለውን ተጽኖ ይመለከታል ሲል የአውሮፓ ህብረት ኮሚሽን አስታውቋል። የቲክቶክ ቃል አቀባይ ይህንን አዲስ መተግበሪያ በተመለከተ ከኮሚሽኑ ጋር በቀጥታ ተገናኝተናል ለመረጃው ጥያቄም ምላሽ እንሰጣለን ብለዋል ሲል አጃንስ ፍራንስ ፕሬስ ዘግቧል። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅቶቻችን ወደ እንግዶ ወልዴ መልሳቸዋለሁ።
ከረጅር ስታንድ ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት የረቡዕ ምሽት ስርጭታችንን ነው። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ፣ የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ ሚዲያ አሰናጃችን ደግሞ አባዮ ገበያው ናት። የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን ለምሽቱ ወዲያስ ነው አብይ ርዕስ እናልፋለን። በመጪዎቹ 6 ወራት ውስጥ በኢትዮጵያ የነፍስ አድን እርዳታ ለማቅረብ 1 ቢሊዮን ዶላር እንደሚያስፈልግ ያስታወቀው የተባበሩት መንግስታት ድርጅት ለዚህ ዓላማ ትናንት ማክሰኞ በስዊዘርላንድ ጄኔቫ በተካሄደ የገቢ ማሰባሰቢያ ዝግጅት ከ600 ሚሊዮን ዶላር በላይ የተስፋ ቃል መገባቱን ገለጸ። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም በምህጻሩ UN OCHA ምክትል ቃል አቀባይ ጀንስ ላርክ ለአሜሪካ ድምጽ ከጄኔቫ በሰጡት የስልክ ቃለ መጠይቅ ገቢው የተገኘው ከ20 ለጋሾች መሆኑን ጠቅሰዋል። አስቸኳይ እርዳታ የሚያስፈልገው 1 ቢሊዮን ዶላር እስኪገኝ ድረስም ጥሪ ማቅረባቸውን እንደሚቀጥሉ ተናግረዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም በምህጻሩ UN OCHA ምክትል ቃል አቀባይ ጀንስ ላርክ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ትላንት ማክሰኞ ሚያዝያ 8 ቀን 2016 ዓ.ም የኢትዮጵያ ወዳጅ ሀገራትና ዓለም አቀፍ አጋር ድርጅቶች በጄኔቫ የገቢ ማሰባሰቢያ ዝግጅት ማካሄዳቸውን ገልጸዋል። ድርጅቱ ከኢትዮጵያና ከእንግሊዝ መንግስታት ጋር በመተባበር ያካሄደው የዚህ ዝግጅት ዓላማ ከገቢ ማሰባሰብ ያለፈ እንደነበረም አመልክቷል።
አንዱ
ዓላማችን በኢትዮጵያ ያለው የሰብአዊ እርዳታ ፍላጎት ሁኔታ ዓለም አቀፍ ትኩረት እንዲያገኝ ማድረግ ነው። በኢትዮጵያ 4.5 ሚሊዮን ተፈናቃዮችን ጨምሮ 21 ሚሊዮን እርዳታ ፈላጊዎች እንዳሉ መታወቅ አለበት። ከነዚህ ውስጥ 10 ሚሊዮን ሰዎች በሚቀጥሉት የተወሰኑ ወራት ለከፋ የምግብ እጥረት ይጋለጣሉ። ይህ ሰብአዊ ቀውስ ወደ ከፋ ደረጃ ከመሸጋገሩ በፊት ያሉንን እድሎች ተጠቅመን የነፍስ አድን ስራዎችን ማከናወን ይኖርብናል።
በተያዘው የፈረንጆቹ ዓመት 2024 ወይም እስከ መጪው ጥር ወር 2017 ድረስ በኢትዮጵያ ላሉ ተረጂዎች እርዳታ ለማቅረብ 3.2 ቢሊዮን ዶላር እንደሚያስፈልግ ምክትል ቃል አቀባዩ አመልክተው ያሁኑ የገቢ ማሰባሰቢያ ስነ ስርዓት የተዘጋጀው በቅርቡ ለሚያስፈልገን አስቸኳይ እርዳታ አቅርቦት ነው ብለዋል።
ከመጪዎቹ 3 እስከ 6 ወራት ባሉት ጊዜያት የነፍስ አድን እርዳታ ለማቅረብ 1 ቢሊዮን ዶላር ያስፈልገናል። የከፋ የምግብ እጥረት የሚከሰትበት ጊዜ ከመድረሱ በፊት ይህን ያህል ገንዘብ እንፈልጋለን። በመጪዎቹ ወራት በኢትዮጵያ 10 ሚሊዮን ሰዎች ለከፋ የምግብ እጥረትና ለሌሎችም ችግሮች እንደሚጋለጡ ስጋቱ አለ። በትናንቱ የገቢ ማሰባሰቢያ ስነ ስርዓት ላይ ከ20 ለጋሾች ከ600 ሚሊዮን ዶላር በላይ ገቢ ቃል ተገብቷል። ሆኖም አሁንም ለጋሾች ድጋፍ እንዲያደርጉ ጥሪያችንን እንቀጥላለን። ለአጭር ጊዜ እርዳታ ለማቅረብ የሚያስፈልገንን 1 ቢሊዮን ዶላር ለመሙላት ገና መጓዝ ያለብን ርቀት አለ። ከ3 ቢሊዮን ዶላር በላይ አመታዊውን የእርዳታ ፍላጎት ለማሟላትም እንዲሁ።
UN OCHA ከጄኔቫ ባወጣው መግለጫም በገቢ ማሰባሰቢያ ስነ ስርዓቱ ከ610 ሚሊዮን ዶላር በላይ ገቢ መገኘቱን አስታውቋል። በእርዳታ ፍላጎትና አቅርቦት መካከል ያለውን ክፍተት ማሳየት ሌላው የዝግጅቱ ዓላማ እንደሆነም ገልጿል። በሰነ ስርዓቱ ላይ የተሳተፉት የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም በሰብአዊ እርዳታ አቅርቦት ያለው ክፍተት አሁንም የሰፋ መሆኑን ጠቁመው ለችግሩ በጊዜ ምላሽ መስጠት ይጠበቅብናል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ጆሴ ሙሲያ ደግሞ የገቢ ማሰባሰቢያ ስነ ስርዓቱ የመጀመሪያ እንደሆነ ተጠቅሰው እርዳታው በየአመቱ እያደገ እንደሚሄድ ተስፋ አደርጋለሁ ብለዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፍላችሁን የረቡ ስርጭታችንን ነው። ቀደም ሲል አደመጣችሁት የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ከትናንት በስቲያ ጀምሮ በመንግስትና በፋኖ ተጣቂዎች መካከል ዳግም በተቀሰቀሰው ግጭት ሲቪሎች መገደላቸውን ነዋሪዎች ገለጹ። ስማቸውን በይፋ እንዳንጠቅስ የጠየቁን የጃዊ ከተማ ነዋሪዎች ዛሬም በከተማው የተሰማ ባለው የተኩስ ድምጽ የተነሳ ከቤት መውጣት እንዳልቻሉ ገልጸው ካለፈው ሰኞ ጀምሮ ከእንቅስቃሴ ተቆጥበው እንደሚገኙ አመልክተዋል። ካካዊ ባለስልጣናትና ከሆስፒታል ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በጃዊ ወረዳ ከትናንት በስቲያ ሰኞ ሚያዝያ 7 ቀን 2016 ዓ.ም ተመረጽ ጀምሮ እስከ ዛሬ ረቡዕ ድረስ በመንግስትና በፋኖ ታጣቂዎች መካከል በቀጠለው ግጭት ሲቪሎች መጎዳታቸውን የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ተናግረዋል። ትላንት ማክሰኞ በመኖሪያ ቤት ላይ አርፋል ባሉት ከባድ መሳሪያ ሰዎች ለጉዳት መዳረጋቸውን አስረድተዋል። ለደህንነታቸው ስለሚሰጉ ስማቸውን በይፋ እንዳንጠቅስ የጠየቁን የከተማው ነዋሪዎች በማን እንደተተኮሰ የማይታወቅ ከባድ መሳሪያ በመኖሪያ ቤቶች ላይ በመውደቁ ሲቪሎች መሞታቸውንና መቁሰላቸውን ገልጸዋል።
ላንት 11 ሰዓት አካባቢ ከየት እንደሚመጣና ቀም ትላልቅ መሳሪያ ነው የሚወረወር ቻ አብዛኛው ቦታ ላይ አርፏል። አንድ ገበያው አካባቢ አንድ ነጋዴ ተጎርቷል። ገበያው አካባቢ ጥሏል። በዳንግላ በር እንደዚሁ እዚህ ግባቻ የሚባል ሰፈር ገብርኤል የሚባለው ቤተክርስቲያን አካባቢ ላይ የኔ እንደው ማማቶች ነበሩና እነሱ ፊት ለፊት ላይ የተመታው ቤት ወደ 5 ሴቶች ሲቆስሉ 2 ሰዎች ተገለዋል። እነዚህ የሞቱትም የታጠቁ ኃይል አይደለም ዝም ብሎ ንጹሃን ናቸው ሴቶች ናቸውና ከነዛ ውስጥ አንደኛዋ የኔ የቅርብ ቤተሰብ ናት። እኔ አማቶች ድጃፍ ላይ የተገደሉት 2 ናቸው። በሆስፒታል በታች አንድ ተገልሏል እና አሁንም ተለያየ ቦታ ነው። በአንድ አቅጣጫም አይደለም ዙሪያውን ተኩሳል።
ስማቸውም በሚስጥር እንድንይዝ የጠየቁን ሌላው ነዋሪም ዛሬም በቀጠለው የተኩስ ልውውጥ በከተማው ውስጥ ምንም አይነት እንቅስቃሴ ያለመኖሩን ተናግረዋል።
አንድ አካባቢ የወደቀው አንድ እናት 2 ልጆችን የሞተው እሱ ለነዚህ ለኔም ለመኖሪያ በጣም ቅርብ አካባቢ ያሉ ሰዎች ናቸው። ንጹሃን ናቸው። ሌላ አካባቢ 2 ሰዎች ሞተዋል። አንደኛው እንኳን የመንግስት ሰራተኛ ግብርና ነው ያለው። ሁሉዎችም ለህይወት ህልፈት የተዳረጉት በከባድ ፍንዳታ ነው። ድምፁን ብቻ ስለሆነ የምንሰማው መሳሪያ ብትር መሆኑን ብቻ ነው የምናውቀው እንጂ የትኛው ኃይል ነው ተኩሶ የላከው የሚለውን ነገር ማወቅ እንቸገራለን። ዛሬም ጦርነቱ ቀጥሏል። እንግዲህ የጥይት ድምፅ ዙሪያውን ይሰማናል። ከተማው ላይ ምንም አይነት የተሽከርካሪም ሆነ የድርጅት እንቅስቃሴ አልነበረም። ከተማው ጠጥረብጭ ብሎ ነው የዋለው።
በጃዊ ወረዳ ስለ አገረሸው ግጭት በመንግስት በኩል የተባለ ነገር የለም። የአሜሪካ ድምፅ ከአካባቢው ባለስልጣናትና ከሆስፒታል ተጨማሪ መረጃ ለማግኘት ያደረገው ጥረትም አልተሳካም። ወደ ወረዳዋ ከንቲባ የእጅ ስልክ ላይ ደውለን ስልካቸው አይሰራም። ካለፈው ዓመት ነሐሴ ወር ጀምሮ በመንግስትና በፋኖ ቡድን ታጣቂዎች መካከል ያለው ግጭት በተለዋዋጭ ገጽታ ቀጥሎ ይገኛል። በቅርቡ የክልሉ መንግስት ኮሚኒኬሽን አገልግሎት በፌስቡክ ገጹ ባወጣው መግለጫ ህግ የማስከበር ስራውን አጠናክሮ እንደሚቀጥል ማስታወቁ ይታወሳል። የትጥቅ ግጭቱ የሲቪል ሰዎችን ህይወት አደጋ ላይ መጣሉን የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያየ ጊዜያት ባወጣቸው መግለጫዎች ሲያሳስብ ቆይቷል። ኮሚሽኑ በተጠናቀቀው ዓመት ህዳር ወር ባወጣው መግለጫ በከተሞችና በዙሪያቸው በሚካሄደው ግጭት ንጹሃን ዜጎችና ንብረቶቻቸው እንዲሁም የህዝብ መሰረተ ልማትና አገልግሎት ተቋማት ኢላማ መደረጋቸውን በአጽንኦት አውግዟል። ለአሜሪካ ድምጽ አስቴር ምስጋናው።
አራተኛ ዙር ወረራ ተፈጽሞብኛል ሲል የአማራ ክልል ህወሓትን ከሰሰ ይላል ቀጣዩ ዘገባችን። የአማራ ክልል መንግስት ህወሓት በአማራ ክልልና በህዝቡ ላይ ለአራተኛ ጊዜ ብሎ የገለጸው ወረራ ፈጽሟል ሲል ከሷል። የክልሉ መንግስት ዛሬ ማክሰኞ ባወጣው መግለጫ ወረራው የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ የጣሰ እንደሆነ አመልክቷል። ወረራ ፈጽመዋል ሲል ከሰሰው አካል በኃይል ከያዛቸው አካባቢዎች እንዲለቅ ክልሉ በመግለጫው ጠይቆ ይህ የማይሆን ከሆነ ግን ክልሉ ሀገርን ከማፍረስ ለመታደግና ህዝቡንም ከጥቃት ለመከላከል እንደሚገደድ አስጠንቅቋል። መስፍን አራጌ ዝርዝሩን ያሰማናል።
የአማራ ብሔራዊ ክልላዊ መንግስት ዛሬ ረቡዕ ሚያዝያ 9 ቀን 2016 ዓ.ም ባወጣው መግለጫ ህወሓት ሲል የጠራው ኃይል የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት ሙሉ በሙሉ በመጣስ በህዝባችን ላይ አራተኛ ዙር ወረራ ፈጽሟል ሲል ከሷል። ህወሓት የአማራ ክልል ተማሪዎችን የመማሪያ መጽሐፍ እንደ ሰበብ ተጠቅሞ በትግራይ ክልል ጊዜያዊ አስተዳደር ካቢኔ በኩል ይፋዊ ጦርነት አውጇል የሚለው መግለጫው የቀረቡለትን የሰላም አማራጮች ወደ ጎን በመተው የማንነት ጥያቄ በሚነሳባቸው የራያ ማጣራ ያባላ ኦፍላ ኮረምና ዛት አከባቢዎች ላይ ወረራ መፈጸሙን አስታውቋል። መግለጫው ህወሓት አራተኛ ዙር ወረራ ፈጽሞባቸዋል ሲል የዘረዘራቸውን ቦታዎች ጨምሮ የወልቃይት ጠገዴና ጠለምት አከባቢዎችን ህገ መንግስቱ በ1987 ዓ.ም ተመረጠ ከመጽደቁ በፊት በኃይል ተቀልሎ ወስዷል፣ አሰቃቂ ዘር ማጥፋት ወንጀልም ፈጽሞባቸዋል በማለት ይዘረዘራል። ኃይሉ ከተቆጣጣራቸው አከባቢዎች ባስቸኳይ ለቆ እንዲወጣ የጠየቀው የአማራ ክልል መንግስት ይህን ማድረግ ከሆነ ግን የክልሉ መንግስትና ህዝብ ከሌሎች ወንድምና እህት ኢትዮጵያውያን ጋር በአንድነት በመሆን ሀገርን ከመፍረስ ለመታደግና ህዝቡንም ከጥቃት ለመከላከል እንደሚገደድ አሳስቧል። በአሳሳች የፕሮፓጋንዳ ስራዎች ምክንያት በህወሓት ጉዳይ ላይ የተሳሳተ አቋም ይዟል አለው ዓለም አቀፉ ማህበረሰብ ባስተላለፈው መልእክትም ህወሓት ፈጽሞታል ያለውን ወረራ በጥብቅ እንዲያወግዝና ከጎኑ እንዲቆም ጠይቋል። መግለጫው በየደረጃው ላለው የፖለቲካና የጸጥታ መዋቅር ለክልሉ ህዝብና ለፌደራሉ መንግስት ጥሪ ማቀርበዋል። በተመሳሳይ ሁኔታ የአማራ ብሔራዊ ንቅናቄ አብን ከትናንት በስቲያ ሰኞ ባወጣው መግለጫው ተፈጽሟል ያለውን ወረራ መንግስት እንዲያስቆም ጠይቆ ወረራውን በዝምታ የሚመለከት ከሆነ ግን ችግሩ በራያ ብቻ እንደማይቆም አሳስቧል። በአማራ ክልል መግለጫ ላይ ምላሽ ለማግኘት ወደ ህወሓት ጽህፈት ቤት ኃላፊም ሆነ ወደ ትግራይ ክልል ጊዜያዊ አስተዳደር በስልክና የጽሑፍ መልእክት በመላክ ጥረት ብናደርግም አልተሳካልንም። የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስን ደግሞ በእጅ ስልካቸው አግኝተናቸው በኔትወርክ መቆራረጥ ምክንያት ለመደማመጥ አልቻለንም። ይሁንና አስተዳዳሪው ከቀናት በፊት ለአሜሪካ ድምጽ በሰጡት አስተያየት በአካባቢዎቹ የተጋነነ ግጭት እንደሌለ ተክሰው ያለውም ግጭት ቢሆን የተፈጠረው ከራያ አላማጣ አካባቢ ትንኮሳ በመቀስቀሱ ነው ማለታቸው ይታወሳል። ትናንት ለጋዜጠኞች መግለጫ የሰጡት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ደግሞ ግጭቱ የተካሄደው በተፈናቀሉ ሚሊሻዎችና በአማራ ክልል በተዋቀሩት የራያ አላማጣ ታጣቂ አካላት መካከል ነው ብለው ነበር። ዛሬ ከኮረም ከተማ ተፈናቅለው ከህፃን ልጃቸው ጋር እግራቸው ወደ አመራቸው በመጓዝ ላይ መሆናቸውን የተናገሩ አንድ አስተያየት ሰጪ በበኩላቸው ግጭቱ ከራያ አላማጣ ወረዳ ዙሪያ በተጨማሪ በኮረም አካባቢም እንደተከሰተ ተናግረዋል።
መንደር ላይ እንጀራ የለምንም ነው ምን ይዘን እንወጣን እና ስቃዩ ከባድ ነው። ዋጥም አለ፣ ረሃብ አለ፣ ዳገት ቁልቁለት መውረድ አለ። መሳሪያቸውን እንደያዙ ነው ከተማ እየገቡ ያሉት። አማራነት ኃጢአት የሆነበት በአደክበት በተወለድክበት ሀገር እንዳትኖር አድርጎ የተሰራብን ስለሆነ ምንም ማድረግ አንችልም። እንግዲህ ያው ገና በጉዞ ላይ ነን፣ ምን እንደሚገጥመንም ወደፊት አናውቅም።
ሌተናል ጄኔራል ታደሰ በትናንቱ መግለጫቸው ከጦርነቱ በኋላ የተመሰረቱ አስተዳደሮች እንዲሁም የአካባቢ ፖሊስና የጸጥታ መዋቅሮች እንዲፈርሱ፣ ከጦርነት በኋላ በአካባቢዎቹ የተቀጠሩ የመንግስት ሰራተኞች እንዲለቁ፣ በየስፍራው የተቀመጡ የቦታ ስሞችና ባንዲራዎችም እንዲነሱ ከፌዴራል መንግስቱ ጋር ተግባብተናል ብለዋል። ጄኔራሉ ተግባብተንበታል ባሉት ጉዳይም ሆነ በአካባቢዎቹ በተፈጠረው ሰሞናዊ የጸጥታ መደፍረስ እስካሁን ከፌዴራል መንግስቱ የተባለ ነገር የለም። ከቀናት በፊት ለጋዜጠኞች መግለጫ የሰጡት የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ግን የፌዴራሉ መንግስት የማንነትና የወሰን ጥያቄዎች በህዝበ ውሳኔ ብቻ ይፈታል የሚል አቋም እንዳለው ተናግረው ነበር። ሚኒስትሩ ሁለቱም ክልሎች ሊያስፈጽሙት ይገባል ያሏቸውንም ጉዳዮች ሲዘረዝሩ የወሰንና የማንነት ጥያቄውን ልባት እስኪያገኝ የመከላከያ ሰራዊቱ ከአካባቢው ህብረተሰብ ጋር በመተባበር ሰላምንና ደህንነትን ይጠብቃል፣ ተፈናቃዮች ያለምንም ቅድመ ሁኔታ መመለስ ይኖርባቸዋል፣ በነዋሪው ህዝብ ምርጫ የአካባቢ አስተዳደር ይመሰረታል፣ ሁኔታው ሲረጋጋም ህዝበ ውሳኔ ይካሄዳል ነበር ያሉት። አሁን አካባቢዎቹን በማስተዳደር ላይ ያለው አካል ይፍረስ ወይም ባለበት ይቀጥል በሚኒስትሩ መግለጫ ላይ የተመለከተ ነገር የለም። ይህ በእንዲህ እንዳለ በተፈጠረው የጸጥታ ችግር ወደ ቆቦ ከተማና ሌሎች አካባቢዎች ተፈናቅለው የሚወጡ የራያ አላማጣ ወረዳና የኮረም ከተማ አካባቢ ነዋሪዎች ቁጥር መጨመሩን የአሜሪካ ድምጽ ያናገራቸው ተፈናቃዮች አመልክተዋል።
ህወሓት ታጣቂዎች ጠጥተመቱ የአማራ ታጣቂ ሚሊሻና ፖሊሱ ወጣ፣ ከዛ ሰው መፈናቀል ጀመረ ማለት ነው።
ትናንት ማክሰኞ ከአሜሪካ ድምጽ ጋር ያፍታ ቆይታ የነበራቸው የራያ አላማጣ ከተማ ጊዜያዊ አስተዳደር ከንቲባ አቶ ኃይሉ አበራ በ10 ሺዎች የሚቆጠሩ ዜጎች ከራያ አላማጣና አካባቢው ተፈናቅለው መውጣታቸውን ጠቁመው ወደ ቆቦ ከተማ ለገቡት ከከተማ አስተዳደሩ ጋር በመነጋገር በኢንዱስትሪ ፓርክ ውስጥ እንዲያርፉ መደረጉን አስታውቀው ነበር። ከትግራይ ክልል ወደ ራያ አላማጣ ወረዳ ዘልቀዋል የተባሉት የታጠቁ ኃይሎች በአላማጣ ከተማ ዙሪያ ከ2 ኪሎ ሜትር ባነሰ ርቀት በአካባቢው ላይ መስፈራቸውንና ከተማዋ ግን አሁንም በአገር መከላከያ ስር መሆኗን ጊዜያዊ ከንቲባው ኃይሉ አበራ ተናግረዋል። በአንጻሩ የኮረም ከተማ ከትግራይ ክልል በኃይል በገቡ ታጣቂዎች ቁጥጥር ስር መሆኗን ከኮረም ተፈናቅለው የመጡ አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። ቀጣዩ ዘገባ ደግሞ በኮሬ ዞን 2 አርሶ አደሮች በታጣቂዎች ተገደሉ ይላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ 2 አርሶ አደሮች ከምዕራብ ጉጂ በሚነሱ ታጣቂዎች መገደላቸውንና ከብቶቻቸውን በታጣቂዎቹ መዘረፋቸውን ቤተሰቦቻቸውና ነዋሪዎች ለአሜሪካ ድምጽ አስታውቀዋል። ትናንት ማክሰኞ በታጣቂዎቹ የተገደሉት አርሶ አደሮች በእርሻ ስራና በከብቶች ጥበቃ ላይ እንደነበሩ የዞኑ የሰላምና ጸጥታ መምሪያ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ዳኖ ቀበሌ ውስጥ እንደተገደሉ ከተገለጹ 2 አርሶ አደሮች ውስጥ አንደኛው አጎታቸው እንደሆነም የተናገሩት አቶ ይፍ ዮናስ ሟች ማሳቸውን ሲያርሱ ብለው ከሰዓት በኋላ ከብቶች ጥበቃ ላይ እንደነበሩ አስረድቷል። በቀለ ጌዶ የተባሉት ሁለተኛው ሟች አርሶ አደር አካል ጉዳተኛ ስለመሆናቸውም አመልክቷል።
ትላንትና 10 ሰዓት አካባቢ ህይወቱ የተቀጠፈው ማለት ነው።
በኮሬ ማህበረሰብ ላይ ተከታታይ ጥቃቶች የተፈጸሙ ነው ያሉት አቶ ይፍሩ ስለ ንጹሃን ሰዎች ጥቃትና የዘፈቀደ ግድያ ግን የሚጠይቅ አካል የለም ስሉ ቅሬታቸውን ገልጿል።
እዚህ ቦታ ላይ ተቀናጀ የጸጥታ ስርዓት አለመኖሩ እጅግ በጣም የኛን ሰው እየጎዳ ያለበት ሁኔታ አለ። እኛ ግራ እየገባ ነው። እንደቀን ይዜ ሞትን ነው ያለ ነው።
መብራቱ ሙሉጌታ የተባሉ የአይን እማኝ ደግሞ የቤት እንስሳት ሳይቀሩ በኢሰብአዊ ሁኔታ በመሳሪያ መደብደባቸውና የተረፉትም መዘረፋቸውን አክሏል።
እዛ በጥይትን ተመቶ የሞተም አስር በአንድ ኮርማ በረ ተመቶ የሞተም አለ። ደግሞ የሆነ ክየልን የሞተ አለ። ያው ሌላም አንድ የተወካ ግዴ አለች። የቀረ ሁሉ ይዘው ነው ሄዱ። በግልት ከአምፓዩ በላይ ነው።
የዞኑ የሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም ትናንት ማክሰኞ ከቀኑ 10 ሰዓት በኋላ ሲሳይ ጨብቀና በቀለ ጌዶ የተባሉ አርሶ አደሮች በታጣቂዎች እንደተገደሉ ለአሜሪካ ድምጽ አረጋግጧል። ሟቾቹ በማሳቸው ላይ የእርሻ ስራ ሲሰሩ የዋሉና ከብቶቻቸውን ሲጠብቁ የነበሩ አርሶአደሮች መሆናቸውን የተናገሩት አቶ ተፈራም ስለ ጥቃት አድራሾች ማንነት ማብራርቷል።
እንደነገርኩ ወጥቶ ውጭ የቆየ ታጠቀ ያህል ነው። በእነሱ በኩል በዘረፋ በግድያ ከሸኔ ጋር መገናኝ አይደለም። አካባቢው በተራር ቁጥጥር ስር ስላለ ስርዓት አልበኝነቱ አለ። ከተናው ላይ እዛ ያው የፈለገ ዘራፊ ሌላም የደመኛም እንደፈለገ ይንቀሳቀሳል።
በኦሮሚያ ክልል የምዕራብ ጉጂ ዞን ገላና ወረዳ በታጣቂዎች ቁጥጥር ስር በመውደቁ የህግ የበላይነትን ለማስከበር አዳጋች ሁኔታ ስለመፈጠሩም የዞኑ የሰላምና ጸጥታ መምሪያ ኃላፊው አቶ ተፈራ ቦንዶራ ጠቁሟል። ከምዕራብ ጉጂ ዞንና ከገላና ወረዳ ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ስልካቸው ስለማይሰራ አልተሳካም። ባለፈው ሳምንት በዚህ ዞን አንድ የ13 ዓመት ህፃን ጨምሮ 2 አርሶ አደሮች መገደላቸው የሚታወቅ ሲሆን ነዋሪዎችም ሰላማዊ ኑሮ ለመምራት እንደተሳናቸውም ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን። የበቴ ኡርጌሳን ግድያ ተከትሎ በባቱና መቂ ከተሞች ግጭት መቀስቀሱና ውጥረት መስፈኑ ተገለጸ። በምስራቅ ሸዋ ዞን በባቱና መቂ ከተሞች በኦሮሞ ነጻነት ተዋጊዎችና በመንግስት ኃይሎች መካከል ሰሞኑን እንደጀመረ የተገለጸው የተኩስ ልውውጥ ዛሬም መቀጠሉን ነዋሪዎቹ አስታውቀዋል። የአሜሪካ ድምጽ ያነጋገራቸው የባቱ ከተማ ነዋሪ ካለፈው ሰኞ ምሽት እስከ ትናንት ማክሰኞ ጠዋት በከተማዋ ቀጥሎ የነበረው የተኩስ ልውውጥ ለእንቅስቃሴ መገደብና ለአገልግሎቶች መቋረጥ ምክንያት ሆነዋል ብለዋል። በሌላ በኩል ከትናንት በስቲያ ሰኞ ምሽት በዚያው በመቂ ከተማ በተፈጸመ ጥቃት 4 የነዳጅ ማደያ ጠባቂዎች ታግተው እንደተወሰዱ ተመልክቷል። በጉዳዩ ላይ ከመንግስት አካል ምላሽ ለማግኘት የተደረገው ሙከራ አልተሳካም። ገልሞ ዳዊት ዝርዝሩን ያሰማናል።
በኦሮሚያ ክልል ምስራቅ ሸዋ ዞን በባቱና መቂ ከተሞች ከትላንት በስቲያ ሰኞ ምሽት አንስቶ በኦሮሞ ነጻነት ሰራዊት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተደረጉ የተኩስ ልውውጥ ንብረቶች እንደወደሙና ሰዎችም ታግተው እንደተወሰዱ የከተሞቹ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በደህንነት ስጋት ምክንያት ስማቸው በይፋ እንዲጠቀስ ያልፈለጉ የባቱ ከተማ ነዋሪ ባለፈው ሰኞ ምሽት በከተማዋ ነበር ያሉትን ሁኔታ እንዲህ ያስረዳሉ።
ቡያዊ ጣታ ገልገለ ሰዓት
ሰኞለት ከሌሊቱ 5 ሰዓት እስከ 9 ሰዓት ድረስ በኦሮሞ ነጻነት ሠራዊትና በመንግስት ኃይሎች መካከል የተኩስ ልውውጥ ነበር። ይኸውም ቄራ ከመባለው በከተማው መውጫ ላይ ከመገኘው ትምርት ቤት ወደ ቡታጅራ የሚወስደውን ዋና መንገድ ይዞ እስከ ባቱ ከተማ ፖሊስ ጣቢያ ድረስ ሲካሄድ ነበር።
እኚሁ ነዋሪ አክለው በተኩስ ልውውጡ ከሁለቱም አካላት ጉዳት መድረሱን ገልጸው በዚህም የተነሳ በባቱ ከተማና አካባቢው የትራንስፖርት አገልግሎት መስተጓጎሉን ተናግረዋል።
ወንኝ ተኮንጂው ለምን ዲበም ዋይት እንደም ለበይ በከተን ትረከታ ይችላል።
ምንም የመጓጓዣ አገልግሎት የለም። የታመሙ ሰዎች ወደ ሕክምና የሚሄዱበት አጥተው ተቀምጠዋል።
በሌላ ዜና ከባቱ ከተማ በቅርብ ርቀት ላይ ባለችው በመቂ ከተማም ካለፈው ሳምንት እሁድ ምሽት ጀምሮ በተከሰተ ግጭት ንብረት መውደሙንና 4 የነዳጅ ማደያ ጥበቃዎች ታግተው መወሰዳቸውን በከተማው እንዳለ በገለጹት የጸጥታ ችግር ሳቢያ ስማቸው እንዳይጠቀስ የጠየቁ ነዋሪ አስረድተዋል።
ይጉያላ ማሰዲ ከነጋ ውራ ዳንዲ ዋንጆ ወይ ከራ ወራና ሞኮቴ ሰጂሩ ካራን ያዴ
ባለፉት ቀናት በጫካ ባሉ ታጣቂዎች የጉዞ እቀባ የሚል ጥሪ ተላልፏል። መንግስት የተሽከርካሪ ባለቤቶችን በግዳጅ እያስተማራ ነው። ታጣቂዎቹም ይህ እንዴት ይሆናል በሚል ይመስላል እርምጃ ሲወስዱ ነበር። ለምሳሌ ባለፈው እሁድ ምሽት አንድ የጭነት ተሽከርካሪ በፈጣን መንገድ ላይ ተቃጥሏል። ባለፈው ሰኞ ምሽትም የተባበሩት በሚባል ማዲያ አካባቢ ከምሽቱ 7 ሰዓት እስከ 8 ሰዓት ድረስ በተፈጸመ ጥቃት አንድ የነዳጅ ቦቴና ባጃጆች ተቃጥለዋል። በተጨማሪም በማዲያው በጥበቃ የነበሩ 4 ሰዎችም በጥቃት አድራሾቹ ታግተው ተወስደዋል። ወደ ከተማው ወጥቼ የነዳጅ ቦቴው መቃጠሉን አይቻለሁ። የመንግስት የጸጥታ ኃይሎች በከተማዋ ውስጥ ሲዘዋወሩ ተመልክቻለሁ። ከተማዋ የውጥረት ድባብ ይታይባታል።
እኚሁ የመቂ ከተማ ነዋሪ አሁን ከከተማው በመነሳት ወደ ቅርብ ከተሞች የሚደረጉ ጉዞዎች በጸጥታ ስጋት ምክንያት መስተጓጎላቸውን ገልጸዋል። ይህም ሚያዝያ 1 ቀን 2016 ዓ.ም የኦሮሞ ነጻነት ግንባር የፖለቲካ ኃላፊ አቶ በቴ ሩጌሳ በመቂ ከተማ መገደላቸውን ተከትሎ የኦሮሞ ነጻነት ሠራዊት ካለፈው ሳምንት ቅዳሜ ሚያዝያ 5 ቀን አንስቶ የጉዞ እቀባ በመጣሉ ምክንያት እንደሆነ አስረድተዋል። በመቂና በባቱ ከተሞች አለ ስለተባለው የጸጥታ ችግር ከከተሞቹ አስተዳደሮችና የፖሊስ ኃላፊዎች ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። ይሁንና የኢትዮጵያ መከላከያ ሰራዊት ሰሞኑን በማህበራዊ ትስስር ገጾቹ ምስራቅ ሸዋን ጨምሮ በተለያዩ የኦሮሚያ ክልል ዞኖች ግጭቶች እንዳሉ የሚያመላክቱ መረጃዎችን ማስነበቡ ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
ቀጣዩ ዘገባ በሱዳን የሚካሄደው ጦርነት በህፃናት ላይ ያደረሰውን ስቃይ ይመለከታል። በሱዳን በመካሄድ ላይ ያለው ጦርነት በተለይም በህፃናት ላይ አስከፊ ተጽዕኖ አሳድሯል። ህይወታቸውን ለማትረፍ ወደ ጎረቤት ሀገራት በሚሸሹበት ወቅት አንዳንዶቹ ከወላጆቻቸው ተለያይተዋል፣ ስቃይም ገጥሟቸዋል። የቪኦኤዋ ሺላ ፖኒ በደቡብ ሱዳንና ሱዳን ድንበር ላይ ከምትገኘው ሬንክ ከተማ እንደላከችው ዘገባ ከሆነ አንዳንዶቹ ህፃናት ለጊዜው እንደ ወላጅ ከሚንከባከቧቸው ሰዎች ጋር በመኖር ላይ ናቸው። እንደሚከተለው ተጠናቅረዋል። ዴብራ ብለን የሰየምናት ህፃን በሱዳን ከአንድ ዓመት በፊት ጦርነቱ ሲፈነዳ ገና አንድ ወር እንኳ አልሞላትም ነበር። ትክክለኛ የተወለደችበትን ቀን ማንም አያውቅም። እንዳለመታደል ሆኖ የተወለደችበትን ቀን ልታውቅ የምትችለው ወላጅ እናቷ የደረሰችበት አይታወቅም። የ24 ዓመቷ ጉፍራን ሐመድ አልኑር እንደ ወላጅ ሆና ዴብራን በመንከባከብ ላይ ነች።
እናቷ እንደሆንክ ይሰማኛል። በሱዳን ባሳለፍነው መከራ ምክንያት ታሳዝነኛለች
ብላለች ጉፍራን እንባዋ በጉንጯ እየወረደ። በጊዜያዊ መጠለያው ባለ አንድ አሮጌ የሆስፒታል አልጋ ላይ ተቀምጠዋል። መጠለያው ሬንክ በተባለና በሱዳንና በደቡብ ሱዳን ድንበር ላይ በሚገኝ ከተማ ይገኛል። ወደ ሆስፒታሉ የመጡት ደብራን ትንሽ ሐመም ስላደረጋት ነው።
ደብራ ደቡብ ሱዳን ያለውን ሁከት ሽሽት ላይ በነበረች ሴት አማካይነት ወደ ደቡብ ሱዳን ተወስዳለች። ሴቲቱ ድንበሩ ላይ ስትደርስ ለዓለም አቀፉ የሕፃናት አድን ድርጅት አስረከበቻት። ድርጅቱ ደግሞ ለጉፍራን አስረከባት። ጉፍራን ራሷ በሱዳን ባለው ጦርነት ምክንያት ሕይወቷ ተመሳቅሎ ወደ ደቡብ ሱዳን የመጣች ናት።
እንደ ልጄ ነው የማሳድጋት።
ባለፈው ዓመት ሚያዝያ ወር ላይ ጃን ብለን የምንጠራው የ12 ዓመት ልጅ ዓመት በዓልን ከወላጆቹ ጋር ለማሳለፍ ከኬንያ ወደ ሱዳን ተጓዘ። ከሶስት ቀናት በኋላም ጦርነቱ ፈነዳ። በአራተኛው ቀን ሁለቱንም ወላጆች አጣ።
I stayed with my parents for 3 days.
ከወላጆቼ ጋር ለሶስት ቀናት ቆየው። በአራተኛው ቀን ጦርነቱ ጀመረም። እናትና አባቴ ስራ ፈልጋ ነበር ሄዱት። ሁለቱንም ወላጆቼን ገደሏቸው።
እነዚህ በሱዳን ለአንድ ዓመት ተካሄደውና በሺዎች የሚቆጠር ሕይወት የቀጠፈው ጦርነት በሕፃናት ላይ ያደረሰውን ሰቆቃያ ከሚያሳዩ ታሪኮች የተወሰኑ ናቸው። ፖርን ፐንጂብ በደቡብ ሱዳን የሕፃናት አድን ድርጅት ኃላፊ ሲሆኑ እርሳቸው እንደሚሉት ሱዳንን ለቀው ከሚወጡት አብዛኛዎቹ ከ18 ዓመት በታች የሆኑ ልጆች ናቸው።
Since the war broke out in Sudan, over 600,000 arrivals.
በሱዳን ጦርነቱ ከጀመረ ወዲህ 600 ሺህ የሚሆኑ ተመላሾችና ስደተኞች በጆዳ ድንበር በኩል ሬንክ ደቡብ ሱዳን ደርሰዋል።
ጃንን ጨምሮ በመጠለያ የሚገኙት ሕፃናት ሁሉም በሚባል ደረጃ ትምህርት አያገኙም። በሕፃናት አድን ድርጅቱና አጋሮቹ በተዘጋጀው መጠለያ ባለ ሜዳ ላይ ኳስ በመጫወትና የስነ ጥበብ ስራዎችን በመለማመድ ጊዜያቸውን ያሳልፋሉ።
የምጫወት ከሆነ አእምሮዬም ረፍት ያገኛል። እዚህ ስመጣ ኳስ አገኛለሁ፣ እጫወታለሁ።
የሕፃናት አድን ድርጅቱ ኃላፊዋ እንደሚሉት ልጆቹ የተለያዩ ጨዋታዎችን መጫወታቸው በአገራቸው ያሳለፉትን መከራ እንዲረሱ ይረዳቸዋል።
ለእኛ ለአዋቂዎች ትንሽ ሊመስል ይችላል፣ ለልጆች ግን ትልቅ ስፍራ ነው። በተጨማሪም አብዛኞቹ የነገርናቸው ሕፃናት የሚፈልጉት የቅርጫትና የእግር ኳስ ወይም አዲስ ልብስ ሳይሆን ወደ ትምህርት ቤት መመለስ እንደሆነ በግልጽ ነግረውናል።
ሕፃኑ ጃን ግን የከዚህ ቀደም ሕይወቱ እንደናፈቀው ይናገራል።
ኬንያ እንደነበርኩ ትምህርት ቤት ሄድ ነበር። እዚህ ትምህርት ቤትም ሆነ ገንዘብ የለም፣ የሚበላም የለም። እንዲህ ነው የምንኖረው።
እንደ ሕፃኗ ደብራ ተንከባካቢ የሌለው ጃን የሕፃናት አድን ድርጅቱ ባዘጋጀው መጠለያ ውስጥ ጊዜውን ያሳልፋል። የደብራ እናት ምን እንደገጠማትና የት እንዳለች በሕይወት ትኑር ወይም ትሙት የሚያውቅ የለም። ሕፃኗ ግን ፍቅርንና እንክብካቤን እንግዳ ከሆነችና ከማትዛመዳት ጉፍራን በማግኘት ላይ ነች። ጉፍራንም ብትሆን በሱዳን ያለው ጦርነት ሕይወቷንና ሕልሟን ያጨናገፈባት ስደተኛ ነች። አሁን በሕይወቷ ዋናው ነገር ሕፃኗን ማግኘቷ እንደሆነ ትናገራለች። ሺላ ፖኒ ለላከች ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ።
ከአሜሪካ ድምጽ የሚተላለፍላችሁ የረቡዕ ምሽት ስርጭታችን እንደቀጠለ ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ዝግጅታችን ዲሞክራሲ በተግባር ነው። በዛሬው ዲሞክራሲ በተግባር ሁለት ጉዳዮችን ይዘናል። ወደ መጀመሪያው ጉዳይ ስናልፍ ሩሲያ ዩክሬንን ከወረረች ሁለት ዓመት በኋላ ወታደራዊ እርዳታን ወደ ኪቭ በመላክ ጉዳይ ላይ በዩናይትድ ስቴትስ በዲሞክራትና ሪፐብሊካን የምክር ቤት አባላት መካከል ልዩነቶች ተፈጥረዋል። የፓርቲዎቹ ግንባር ፕሬዚዳንት እጩዎች በዩክሬን ባለው የሩሲያ ጦርነትን አያያዝ በተመለከተ የሚለያዩበት መንገድን ያስረዳሉ። የቪኦኤ ዘጋቢ ካሮላይን ፕርሱቲ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
ለሁለት ዓመታት በዩክሬን የሚካሄደው ሁሉን አቀፍ ጦርነት ቀጥሏል። በዚህ ሳምንት ዩናይትድ ስቴትስ በዩክሬን የሩሲያ ሚሳኤሎችን ጥቃቶችን የሚመክቱ ሐዋክ የተባሉ 138 ሚሊዮን ዶላር የሚያወጡ የተሻሻሉ የአየር መከላከያ መሳሪያዎችን ሽያጭ አጽድቃለች። ፕሬዚደንት ባይደን ዩክሬን የሩሲያን ወረራ ለመቋቋም የዩናይትድ ስቴትስን ድጋፍ እንደምትሻ የአሜሪካን ወቅታዊ ሁኔታ አስመልክቶ ባለፈው ወር ባሰሙት ንግግራቸው ተናግረዋል።
If anybody in this room thinks Putin will stop at Ukraine, I assure you he will not.
በዚህ ክፍል ውስጥ ያለ ማንም ሰው ፑቲን በዩክሬን ያቆማሉ ብሎ የሚያስብ ከሆነ በእርግጠኝነት እነግራቸዋለሁ አያቆሙም። ከዩክሬን ጋር ከቆምንና ራስዋን እንድትከላከል አስፈልጊውን መሳሪያ ካቀረብንላት ዩክሬን ፑቲንን ልታቆም ትችላለች።
ወረራው ከተጀመረበት ጊዜ ጀምሮ የባይደን አስተዳደር በሩሲያ ግለሰቦችና ተቋማት ላይ ማዕቀብ ጥሏል። ለዩክሬን የ75 ቢሊዮን ዶላር እርዳታ ልኳል። እንደ ዩክሬን ልጅነታቸው ስደተኛው ስቲቭ ካሳሊዝ ድምጻቸውን ለባይደን እንደሚሰጡ ይናገራሉ።
Watching the war there and watching Putin and watching the people that
ለኔ እንዳለመታደል ሆኖ እዚያ ያለውን ጦርነት መመልከቱ ፑቲንን እና ህዝቡን መመልከት ፕሬዝዳንት ትራምፕ ቢያንስ በስሜት ማብራራቸውን መመልከት በጣም አስፈሪ ነው።
እዚህ የሩሲያው ፕሬዝዳንት ፑቲን እና በወቅቱ ፕሬዝዳንት የነበሩት ትራምፕ ተገናኝተው ነበር።
ከእርሶ ጋር በመሆኔ ክብር ይሰማኛል። አመሰግናለሁ። በጣም አመሰግናለሁ።
በፕሬዝዳንትነት ዘመናቸው ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የነበራቸውን የቅርብ ግንኙነት ተጠብቀዋል። ከአምስት ዓመት በኋላም ዩክሬንን በመወረራቸው ብልህ ሲሉ ጠርተዋቸዋል። ዋሽንግተን ፖስት ትራምፕ ዩክሬን መሬት ለሩሲያ እንድትሰጥ ግፊት በማድረግ ጦርነቱን እንደሚያቆሙ ዘግቧል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ያንን ኋላ ቀር ሐሳብ ብለውታል። ትራምፕ በቅርቡ በተካሄደው ምርጫ ቅስቀሳቸው ላይ ለዩክሬን በሚከፈለው የኔቶ መዋጮ ወደ ኋላ ቀርቷል ካሉት ያንድ አገር መሪ ጋር ያደረጉት ምልልስ አስተዋውሰዋል።
Well, sir, if we don't pay and we're attacked by Russia.
እንግዲህ እንዳሉት ካልከፈልንና በሩሲያ ከተጠቃን ትከላከሉልናላችሁ ሲሉኝ አይ አልከላከልላችሁም እንዲያውም እነሱ ያሻቸውን እንዲያደርጉ አበረታታቸዋል አልኳቸው።
ባይደን እና ትራምፕ የዩክሬን ጦርነት እንዴት ማስቆም ይቻላል በሚለው ላይ በእጅጉ ይለያያሉ። እንደ አውሮፓ አቆጣጠር በ2024 የትራምፕ ቃል አቀባይ የነበሩት ካሮሊና ሌቪት እንዲህ ይላሉ።
President Trump has made a promise to the American people and they can trust that he will deliver.
President Trump ለአሜሪካ ሕዝብ ቃል ገብተዋል። ስለዚህ እሳቸው ሁለቱም ወገኖች የሰላም ስምምነት እንዲደራደሩ በማድረግ የዩክሬኑን ጦርነት ለማስቆም ይችላሉ ብለው ሊያምኑ ይችላሉ።
የኒው ሃምፕሻየር መራጩ አይዛክ ጊር ድምጻቸውን ለትራምፕ የሚሰጡት በዚህ ምክንያት ነው።
ከየትኛውም የውጭ ጦርነቶች እንድንርቅ ወታደራዊ ወጪያችን እንዲቀንስና ወታደሮቻችንን ወደ አገር ቤት እንዲመለሱልን ወይም በአገራቸው እንዲቆዩ ማድረጉ ለኔ እጅግ በጣም አስፈላጊ ነው።
ይህ በእንዲህ እንዳለ ለዩክሬን እንዲላክ የቀረበው የ60 ቢሊዮን ዶላር ወታደራዊ እርዳታ ረቂቅ ውሳኔ ሳይገኝ በምክር ቤት ውስጥ ይገኛል።
በዲሞክራሲ በተግባር ስግጅታችን ሁለት ጥንቅሮች እንዳሉ አስተዋቅ የነበር ሁለተኛውን ጥንቅር በነገው ምሽት እናሰማችሁና ወደ ሚቀጥለው ዘገባ እናልፋለን። ዘ ሉሚናስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል በስተቀር በሌሎች ክልሎች የሚገኙና በተለያየ ምክንያት ትምርታቸውን ያቋረጡ ተማሪዎችን ያግዛል። እንዲሁም ለድህረ አደጋ ስቀቀን የተጋለጡ መምህራንን እና ተማሪዎችንም ይደግፋል። ኤደን ገረመው የተቋሙን የምስራቅ አፍሪካ ዳይሬክተር ዶክተር አለማየሁ ኃይሉን እንዲሁም በትግራይ ክልልና ድሬዳዋ ከተማ ያሉ እናቶችን አነጋግራ ከቀጣዩን ዘገባ አሰናድታለች።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተደባባ ባህላ ቡስታ አላገኘም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎችን ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ በድህነት ጋር የተያያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየዓመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሰው ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን የተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት ዕድል ሲነፈገው ምንድን ነው የሚያጠራው ብለን መጠየቅ ነው የመጀመሪያ ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይባክንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት እስከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት በግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው አይደል? አስር ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ የትምህርት መርሃ ግብር መምህራንን አሰልጥነን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። በትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ ምልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈትኗል ሰሞኑን እና ጥሩ ውጤት ነው ያመጣን ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
ትምህርቱ እንደዚህ ራሱ እኔ በጣም ተደንቃለሁ። አመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አመት ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበብ ነው ችለዋል። በጣም ሂሳብ ይሄ በጣም ማደንቅ ነገር ነው። በጣም ጥሩ ነው ብዬ ነው
ለምንስ በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያሉ አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። አበቃ እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ ነው የሚፈልጉት። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ።
2022 ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅሎ ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ምን ዘጥ ይሆናል? አይሆንም። እንዳልሽው ልጆቹ የምንድን ነው የሚባለው በአእምሮ ጎድቷል፣ ትራውማታይዝድ ሆኗል። ቤት የላቸው አርሶ ልጆቻቸውን አይቀርም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሄዲንግ የምንለው መጀመሪያ አጥንተን ማለት የትራውማ ሌቭል እናፍተን፣ ሁለተኛ ሶሽዮ ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት ውስጥ እሱን ጨመርን እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨመርን። ዘሴም ቲንግ አንድ አይነት ነገር ነው ትግራይ ያለው እና የመጀመሪያችን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲያውም ግሎባሊ ስን ተደርጓል ተሰራጭቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም።
ስለምንስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ስለምንስፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ክብራትና ክብራን አሁን የደረሰኝ ዜና አለ። የኦሮሞና የትግራይ ማህበረሰብ አባላት ጦርነት እንዲቆም የሚጠይቅ ሰልፍ አካሄዱ ይላል። ዋሽንግተን ዲሲ አካባቢ የሚኖሩ ትውልደ ኢትዮጵያ የኦሮሞ ማህበረሰብ አባላት የኦነግ የፖለቲካ ዘርፍ ኃላፊ የነበሩት የአቶ በቴ ኡርጌሳ ግድያን የሚቃወም ሰልፍና የሻማ ማብራት ስነ ስርዓት አከናውነዋል። ኢትዮጵያ ውስጥ በኦሮሞ ተወላጆች ላይ ይደርሳል ያሉትን ግድያ ተቃውሞ ጦርነት እንዲቆምም ጠይቀዋል። በሌላ በኩል በዚሁ አካባቢ ሰልፍ ያደረጉት ትውልደ ኢትዮጵያ የትግራይ ተወላጆች ጦርነት እንዲቆም፣ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲከበርና ተገቢው እርዳታ ወደ ክልሉ እንዲገባ የሚጠይቅ ሰልፍ አካሂደዋል። ሰልፈኞቹ ባነሷቸው ጥያቄዎች ዙሪያ ከኢትዮጵያ ኤምባሲ ምላሽ ለማግኘት ሞክረን ነበር። በስልክ ያገኘናቸው ኃላፊ አምባሳደሩን አነጋግረው ምላሽ እስከሚያገኙ ድረስ የሚነግሩን ነገር እንደሌለ ገልጸውልናል። ምላሻቸውን እንዳገኘን እንመለሳለን። አድማጮች፣ በዚህ ዘገባ ላይ ተጨማሪ መረጃ ከዌብሳይታችን ላይ ማግኘት እንደምትችሉ እንገልጻለን። ወደ ስፖርት ዘገባ ነው የምናልፈው። በቤጂንግ የግማሽ ማራቶን ላይ የተፈጠረውን ክስተት እንደሚያጣራ የኢትዮጵያ አትሌቲክስ ፌዴሬሽን ገለጸ። በቤጂንግ ግማሽ ማራቶን ላይ የተሳተፈው ኢትዮጵያዊ አትሌት ያለ ፌዴሬሽኑ ዕውቅና መሆኑንም ጸሐፊው ተናግረዋል። ጸሐፊው አቶ ዮሐንስ እንግዳ አትሌቱ ፍቃድ ሳያገኝ የሄደ ቢሆንም ከተለያየ ቦታ ጥያቄ እየመጣ ስለሆነ እናጣራለን ብለዋል። በውዱ ውድድር የተሳተፉ ሶስት አፍሪካውያን አትሌቶች ሆን ብለው ቻይናዊ አትሌት እንዲያሸንፍ አድርገዋል መባሉን ተከትሎ ከዚህ በኋላ ቁጥጥሮችን እንደሚያጠናክር የቻይና አትሌቲክስ ማኅበር አስታውቋል። ኬኔዲ አባተ ዝርዝሩን ያሰማናል።
ባለፈው እሁድ ሚያዝያ 6 ቀን በቤጂንግ በተካሄደው የግማሽ ማራቶን ውድድር ላይ ሆን ብለው የቻይናው አትሌት ሄጂያ እንዲያሸንፍ አድርገዋል ከተባሉ ሶስት አፍሪካውያን አትሌቶች አንዱ ኢትዮጵያዊው ደጀኔ ኃይሉ ነው። በዚህ ጉዳይ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ዮሐንስ እንግዳ በግል ለመወዳደር ወደ ቻይና የሚሄዱ አትሌቶች ከፌዴሬሽኑ እውቅና ሳያገኙ በራሳቸው መንገድ እንደሚሄዱ ገልጸዋል። ለዚህ ደግሞ ምክንያቱ ኤምባሲው ቪዛ ለመስጠት የፌዴሬሽኑን ድጋፍ የማይጠይቅ በመሆኑ እንደሆነ ገልጸው በእሁዱ የቤጂንግ ግማሽ ማራቶን ላይ ስለተሳተፈው ኢትዮጵያዊ አትሌትም ፌዴሬሽኑ መረጃ እንዳልነበረው አመልክተዋል።
ስለተባለው አትሌት ስለሮጠው ሩጫ ፌዴሬሽኑ የሚያውቀው መረጃ የለም። በፌዴሬሽኑ ስር አልፉም ለማለት ፈልጌ፣ ሌሎች አገሮች ላይ የሚደረጉ ውድድሮች ቢሆን ስሩ ፌዴሬሽን ነው የሚሄደው። ዲቴል ሁኔታዎችን አይተን ለኤምባሲዎቹ የዝርዝር ደብዳቤ እንጽፋለን አጣርተን። ከቻይና ጋር የሚያያዙ ግን ልጆች ቀጥታ ነው የሚወዳደሩት።
ምንም እንኳን አትሌቱ በውድድሩ ላይ የተሳተፈው በፌዴሬሽኑ እውቅና ባይሆንም ፌዴሬሽኑ ስለተፈጠረው ክስተት እንደሚያጣራ አቶ ዮሐንስ ተናግረዋል።
ፌዴሬሽኑ የቻይና ቢደረግ ልጆቻችን ናቸው፣ ነገ ይሄ ልጅ ዶፒንግ ብያዝ እኮ የኢትዮጵያዊ አትሌት ዶፒንግ ተያዘ ተብሎ አገሪቱ አለች የምትቀጣው። ስለዚህ ያው ቶታሊ ምንም ኮንሰርን የለንም ማለት አይደለም። የተለያዩ ጥያቄዎች ከተለያዩ ቦታዎች ላይ እየመጡም ስለሆነ ለማጣራትም እንሄዳለን። እኛ እውቅና ባንሰጠው የሮጡ አትሌቲክስ ነው። ስለዚህ እንደ ፌዴሬሽን ምናይበት አግባብ ይኖራል።
በቤጂንግ ውድድር ላይ ስለተፈጠረው ሁኔታ ይፋ የሆኑ የቪዲዮ ምስሎች ኢትዮጵያዊው ደጀኔ ኃይሉ፣ ኬንያውያኑ ሮበርት ከተር እና ዊሊም ናንጋት፣ ቻይናዊው አትሌት ሂጂያ ወደፊት እንዲያልፍ በእጃቸው ምልክት ሲሰጡና እነርሱ ፍጥነታቸውን ሲቀንሱ ያሳያሉ። ውድድሩን ሂጂያ 1 ሰዓት ከ03 ደቂቃ ከ44 ሰከንድ በሆነ ጊዜ በአንድ ሰከንድ ልዩነት አሸንፏል። ክስተቱን ተከትሎ የቻይና አትሌቲክስ ማህበር ከዚህ በኋላ በጎዳና ላይ የሚደረጉ የሩጫ ውድድሮችን ቁጥጥር እንደሚያጠናክር መግለጹን ሮይተርስ ዘግቧል። የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ ዮሐንስ እንግዳ ምናልባትም ደጀኔን ጨምሮ ሶስቱ አትሌቶች በአሯሯጭነት ተሳትፈው ሊሆን እንደሚችል የሚገልጹ አንዳንድ ያልተጣሩ መረጃዎች እንዳሉ ገልጸዋል። ቻይናዊው ሆን ብሎ እንዲያሸንፍ አድርገዋል የተባሉት ሶስቱ አትሌቶች ተወዳዳሪ ሳይሆኑ ቻይናዊውን ለማሯሯጥ የተሳተፉ መሆናቸውን ከሶስቱ አትሌቶች አንዱ የሆነው ኬንያዊው ምናንጋትም ለቢቢሲ መናገሩን የሮይተርስ ዘገባ ያመለክታል። በአትሌቶቹ ደረት ላይ የነበረው መለያ ምልክት ግን አሯሯጭነታቸውን የሚያሳይ እንዳልሆነ ተገልጿል። የውድድሩ አዘጋጆች ጉዳዩን በመመርመር ላይ መሆናቸውን ሰኞ ዕለት መግለጻቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ለመጨረሻ ያዝነው ዘገባ በገዢ ብዛት አንደኝነቱን ለ42 ዓመታት ይዞ የዘለቀውን የፎርድ መኪና ይመለከታል። በዩናይትድ ስቴትሱ ፎርድ ኩባንያ የሚሰራው F-150 ሞዴል ፒካፕ በገዢ ብዛት ከ40 ዓመታት በላይ ቀዳሚነቱን ይዟል። ቆንጅታ የዝርዝሩን ታሰማናለች።
ፎርድ ሞተር ኩባንያ ሰራተኞች F-150 ሞዴል በሚባሉት ባለ እቃ መጫኛ መኪናዎቻቸው በጣም ይኮራሉ። ጃን ኤመርት የፎርድ ኩባንያ ዋና ስራ አስኪያጅ ናቸው።
F-Series has been the best-selling truck in the US for 47 years.
F-Series የሚባሉት ሞዴሎች ለ47 ዓመታት ዩናይትድ ስቴትስ ውስጥ ተወዳጅ መኪናዎች ነበሩ። ለ42 ዓመታት ደግሞ በተከታታይ በገዢ ብዛት መኪናዎቹን አንድም የሚወዳደራቸው አልነበረም።
ታዲያ አሜሪካውያን ከአያት ቅድመ አያቶቻቸው ጀምረው ይህንን የፎርድ ሞዴል መኪና ደጋግመው የሚገዙበት ምክንያት ምን ይሆን? ቮ አደምስ አሁን ከኩባንያው በሊዝ ያወጣው F-150 መኪናው ሁለተኛው ነው።
I'm just going to stick with the truck because bought a house and got to move.
እንደገና እሱን አይነት ለገዛው ሲኛለው ምክንያቱም ቤት ለገዛው የቤት ቃማ ጓጓዛ አለብኝ የሚሸጡ ቃዎችን ማውጣት አለብኝ። ስለዚህ እሱ ባለቃ መጫኛ መኪና ያስፈልገኛል። መኪናው ውስጡም በጣም ደስ ይላል። ባለቆዳ መቀመጫውም ይሁን ባለጨርቁ ቆንጆ ነው። ትልቅ በጣፍ በመንካት የሚሰራ የኮምፒውተር መቆጣጠሪያ ተች ስክሪን አለው። በጣም ነው ደስ የሚለው።
ፎርድ እንደ አውሮፓውያን የዘመን አቆጣጠር በ1948 መስራት የጀመረውን ይህንን ሞዴል እያሻሻልን ለመስራት ደንበኞቻችን የሚሰጡን አስተያየት በእጅጉ እየጠቀመን ነው ብሏል።
We know our customers better than anyone else. We are constantly innovating with F-150.
ደንበኞቻችን ከማንም ይበልጥ በደም እናውቃቸዋለን። F-150 ሞዴሎቻችንን በየጊዜው እያሻሻልን እያወጣንን።
ኮሪ ዊሊያምስ የዲርቦርኑ የፎርድ የመኪና ፋብሪካ ስራ አስኪያጅ ናቸው።
It's the technology, it's the interior. You get into an interior.
ገባ ውዶቹ ቅንጡ መኪናዎች ውስጥ የገባ ነው የሚመስል። ባለቃ መጫኛው ፒካፕ መሆኑን ተረሳው አለ።
በዲርቦርኑ የፎርድ ፋብሪካ በየቀኑ የ10 ሰዓት ፈረቃ 200 ሰራተኞች አሉ። ያለማቋረጥ ነው የሚሰሩት። ሞተሩ በደንብ መስራቱ ይፈተሻል፣ ይገጣጠማል፣ አልቆ ይወጣል። የመኪና መገጣጠሙ የፍተሻው ሂደት የሚከናወነው ቦታው ላይ በሚሰሩት ባለሙያዎችና በኮምፒውተሮችም ጭምር ሲሆን በዚህ መልክ በሰውና በኮምፒውተር ህብረት በየ53 ሰከንዱ አንድ ደቂቃ በማይሞላ ጊዜ ማለት ነው አዲስ መኪና ተሰርቶ ይወጣል።
You need people to build vehicles. If you look at AI, if you look at all the technology that's coming out, it's really about
መኪና ለመስራት የሚሰራው ሰው ያስፈልጋል። ኤዋን ምሁን ማናቸውም ቴክኖሎጂ ከባለሙያው ጋር በቅንጅት ነው የሚሰራው። ሁሉም የመኪና ማምረቻ ቦታ የራሱ ኮምፒውተር አለው። ያም ባለሙያውን የሥራውን ጥራት በማረጋገጥ ረገድ ይረዳዋል።
ከዲትሮይት ከተማ ወጣ ብሎ በሚገኘው በዚህ የፎርድ መኪና መሸጫ ከሚሸጡት የፎርድ ሞዴሎች ውስጥ F-150ዎቹ 50% ይይዛሉ። ስራ አስኪያጁ ጂም ኤልደርስም የሚነዱት እሱን ነው።
It fits my family's lifestyle. You know, I don't work in construction obviously, but it helps me move bicycles if I have to pick something up for the
መኪናው ከቤተሰባችን አኗኗር ጋር በደንብ ይሄዳል። እኔ በርግጥ በግንባታ ዘርፍ አይደለም የምሰራው። ብስክሌቶቻችን ጭኝ ወስድበታለሁ። ወደ ቤት የማመጣው ዕቃ ካልጭንበታለሁ። የሚጎተት ትልቅ ይሁን ትንሽ የዕቃ ማጓጓዣ ቀጥዬበት ልጠቀምበትም እችላለሁ። በየቀኑ የምፈልገውን ነገር አደርግበታለሁ ማለቴ ነው።
ክብራትና ክብራን ስርጭታችን በዚህ ተጠቃለው። አልሳስተናግዳችሁ ያምሽት እንግዲህ ወልዴ ስርጭቱን ከስቱዲዮ ተቆጣጣረልን ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ጤና ይስጥልኝ።